የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ጋቢና ቪኦኤ ሰላም ጤና ስጥልኝ እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የሐምሌ 2 ምሽት 2013 ዓመተ ምህረት መሰናዷችንን ጀምረናል ለምሽቱ ከያዝንላችሁ መሐከል ጥቂቶቹን እናስተዋውቃችሁ
እኛ ዶላር በየቦታው ከምንበትን ለጊዜውም ቢሆን ለስድስቱም ዓመትም ቢሆን አሁን ካሉ ኤምባሲዎች ቢያንስ 30 መዘጋት አለበት
የሰማችሁት ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ካደረጉት የፓርላማ ንግግራቸው ላይ የተወሰደ ነው። በተለያዩ ሀገራት ያሉ የኢትዮጵያ ኤምባሲዎችና ቆንስላዎችን ቁጥር በግማሽ መቀነስ እንደሚያስፈልግ ሐሳብ አቅርበዋል። ጉዳዩ አነጋጋሪ ሆኗል። በዚህ ዙሪያ ከአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁር አነጋግረናል። በሌላ በኩል በአሜሪካ ሀገር የሚኖሩ 130 ኢትዮጵያውያን በጥቁሮች ላይ የሚደርስን የዘር ጭቆና ለማስቆም ብቸኛ መፍትሄው በኢኮኖሚ ራስን መቻል ነው በሚል ላክ ኢኮኖሚ ኤክሰለንስ የተሰኘ ድርጅት አቋቁመዋል።
መጀመሪያ ጥቁሮች በኢኮኖሚ ሪሊ ከሌላው ማህበረሰብ ትክክለኛ የሚገባን ቦታ ድርሻችን ልንይዝ የሚችለው የሚለው ቁጭት የወለደው ነው።
የሰማችሁት የፕሮጀክቱ ስራ አስፈጻሚ የሆኑትን ዶክተር ፍስሐ እሸቱን ነው። ስለ ተቋሙ ዓላማዎች አጫውተውናል። በተጨማሪም በካፕ ኦፍ ኤክሰለንስ የቡና ጣዕም ውድድር ላይ ያሸነፉ ከ30 በላይ የቡና ናሙናዎች በትላንትናው ዕለት በዓለም ገበያ ቀርበው በጨረታ መሸጣቸው ተሰምቷል። ሌሎች ዘገባዎችም አሉ። የምሽቱ ተረኛ አስተናጋጅ ኤደን ገረመው ነኝ። በቅንብሩ ኤልያስ አስማረ አብሮኛል። አብራችሁን ስለምታመሹ እያመሰገንን አሁን ሀብታሙ ስዩም ከዜናዎቹ ጋር ይጠብቃችኋል።
አመሰግናለሁ ኤደን። የግብጽና ሱዳን የውጭ ጉዳይ ሚኒስትሮች የኢትዮጵያ ህዳሴ ግድብን በተመለከተ የጸጥታው ምክር ቤት ጣልቃ እንዲገባ በትናንትናው ዕለት አቤቱታ አቅርበዋል። በኒውዮርክ በነበረው ስብሰባ ላይ የግብጽ ውጭ ጉዳይ ሚኒስትር ሳመህ ቾክሪ ባሰሙት ንግግር ወደ ምክር ቤቱ የመጡት የሚያዛልቅና ሰላማዊ መፍትሄ በመሻት እንደሆነ ጠቅሰው ምክር ቤቱ የተደራዳሪ ሀገራትን የጋራ ፍላጎት የሚያሟላ ስምምነት ላይ ይደረስ ዘንድ እርምጃ ይወስዳል ብለው እንደሚጠብቁ ተናግረዋል። የሱዳን ውጭ ጉዳይ ሚኒስትር ማርያም አልማሃዲ በበኩላቸው የጸጥታው ምክር ቤት ዝምታ የተሳሳተ መልእክት እንደሚያስተላልፍና በኢትዮጵያ በኩል የተወሰደው የአንድ ወገን ግድቡን በውሃ የመሙላት እርምጃ ስልታዊ እውቅና የሚሰጥ አይነት መሆኑን ተናግረዋል። ኢትዮጵያን የወከሉት የውሃ መስኖና ኃይል ሚኒስትር ዶክተር ስለሺ በቀለ በበኩላቸው እየተነጋገርን ያለነው በውሃ ኃይል ኤሌክትሪክ ስለሚያመነጭ ግድብ ነው፣ የኒውክሌር ማበልጸጊያ እየገነባን አይደለም ሲሉ ተደምጠዋል። ምክር ቤቱ በግብጽና በሱዳን በኩል የቀረበውን መንገድ የሚመርጥ ከሆነ ድንበር ተሻጋሪ ወንዞችን የሚመለከቱ አለመግባባቶችን ለመፍታት በውስብስብ ሁኔታዎች ውስጥ እንደሚገባ ያስጠነቀቁት ዶክተር ስለሺ ግድቡን በተመለከተ የአፍሪካ ህብረት እያደራደረ ስለሚገኝ የጸጥታው ምክር ቤት ጣልቃ መግባት እንደማያስፈልገው አክለዋል። የዩናይትድ ስቴትስ ልዑክ ሊንዳ ቶማስ ግሪንፊልድ በበኩላቸው የግብጽና ሱዳን የውሃ ደህንነት እንዲሁም የግድቡን ስራ የተመለከተ ስጋት ከኢትዮጵያ የልማት ፍላጎት ጋር መታረቅ እንደሚችል ተናግረው የአፍሪካ ህብረት አለመግባባቱን ለመፍታት ሁነኛው አካል እንደሆነ ጠቅሰዋል። ዩናይትድ ስቴትስ ፖለቲካዊና የቴክኒክ ድጋፍ እንደምታደርግም አክለዋል። ሩሲያ በበኩሏ የሶስቱም ሀገራት የውጭ ጉዳይ ሚኒስትሮች በኒውዮርክ ሌላ ዙር ድርድር በአፍሪካ ህብረት አደራዳሪነት እንዲያደርጉ ሀሳብ አቅርባለች። የኮቪድ-19 መከላከያ ክትባት አምራቹ ፋይዘር ለሶስተኛ ዙር የሚውል ክትባት ፈቃድ ለማግኘት ጥያቄ ሊያቀርብ እንደሆነ ተሰምቷል። በ12 ወራት ውስጥ ሊሰጥ የታቀደው ክትባት የበሽታ መከላከል አቅምን በመጨመር ከአዳዲሶቹ የኮሮና ቫይረስ ዝርያዎች ለመከላከል ሊረዳ እንደሚችል ተነግሮለታል። ከተለያዩ ሀገራት የተገኙ ጥናቶች የፋይዘር ክትባትና ሌሎች በስፋት በስራ ላይ የዋሉ ክትባቶች በእጅጉ ተላላፊ የሆነውን የዴልታ ዝርያን ለመከላከል ጠንካራ አቅም እንዳላቸው አሳይተዋል። ዴልታ ቫሪያንት እየተባለ የሚጠራው አዲሱ ዝርያ ዩናይትድ ስቴትስ የሚገኙ የቅርብ ጊዜ አብዛኛው ህመምተኞችን አጥቅቷል። አብዛኞቹን ክትባቶች ሁለት ጊዜ መውሰድ የዴልታ ዝርያን ብቻ ሳይሆን አብዛኞቹን የኮሮና ቫይረስ አይነቶች ለመከላከል የሚያስችሉ በሽታ ተከላካይ ህዋሳትን ለማጉልበት እንደሚያስችል ተነግረዋል። በሽታ ተከላካዮች ብዙ ጊዜ በቆይታ አቅማቸውን ያጣሉ። አዳዲሶቹ ጥናቶች የሚያተኩሩት አቅምን ለማንሰራራት የሚውሉ መላዎች ያስፈልጉ እንደሆነ ለማወቅ ነው። ዘገባው የአሶሺየትድ ፕሬስ ነው። የጃፓን ጠቅላይ ሚኒስትር ዮሺሂዴ ሱጋ አዲስ በታወጀው አስቸኳይ ጊዜ አዋጅ መሰረት ሀገሪቱ የምታዘጋጀው ኦሎምፒክ ካለ ተመልካች እንደሚካሄድ ይፋ አድርገዋል። በአዋጁ መሰረት በመዲናዋ ቶኪዮ እንዲሁም በአቅራቢያዋ ካናጋዋ፣ ሳይታማና ቺባ የሚገኙ የስፖርት ስፍራዎች ተመልካች አልባ ይሆናሉ። ይህ እግድ የኦሎምፒክ አዘጋጆች እና 15.4 ቢሊዮን ዶላር ወጪ ያደረገውን የጃፓን መንግስት ከትኬት ሽያጭ ሊያገኙ ያቀዱትን 800 ሚሊዮን ዶላር እንዲያጡ ያደርጋቸዋል።
Bambino, B-O-A.
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቪኦኤ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አሁን አብይ ወዳደረግነው ርዕስ እንሻገር። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በፓርላማ ንግግራቸው በተለያዩ ሀገራት ያሉ የኢትዮጵያ ኤምባሲዎችና ቆንስላዎችን ቁጥር በግማሽ መቀነስ እንደሚያስፈልግ ሀሳብ ማቅረባቸው እያነጋገሩ ካሉ ጉዳዮች መካከል አንዱ ነው። በዚህ ዙሪያ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁር ያነጋገረው ገልሞ ዳዊት ተከታዩን አድርሶናል።
ሰኞ በህዝብ ተወካዮች ስብሰባ ከተነሳው ዋነኛው የዲፕሎማሲ ጉዳይ ነው። ጠቅላይ ሚኒስትር አብይ ለፓርላማ አባላት ኢትዮጵያ ስለወደፊቱ የዲፕሎማሲ አካሄድ እንደገና ማጤን አለባት ብለዋል።
ዲፕሎማሲን በሚመለከት ተቋሙን በከፍተኛ ሪፎርም መቀየር ያስፈልጋል። የተከበረው ምክር ቤት እንዲገነዘብ የሚፈልገው ነገር ቅድም የተነገረው ቁጥር 60 ምናምን የሚጠጋ ኤምባሲና ቆንስላ ጽሕፈት ቤት ኢትዮጵያውን ባለችበት ሁኔታ ያስፈልጋታል ወይ ቢለውን በደንብ መጠየቅ አስፈላጊ። አሁን እኛ ያስፈልግም እንደዚህ አይነት ነገር። እኛ ዶላር በየቦታው ከምንበትን ለጊዜውም ቢሆን ለስድስት ወሩም ለዓመትም ቢሆን አሁን ካሉ ኤምባሲዎች ቢያንስ 30 መዘጋት አለበት። ምክንያቱም አምባሳደሮች ለምሳሌ እኔ በኬንያ ያለኝ አምባሳደር እዛ ያለው ውጭ ጉዳይ ወይ መሪ የሚያገኘው በዓመት በሁለት ዓመት አንዴ ሊሆን ይችላል። አሁን እዚህ መጥቶ የኬንያን ጉዳይ እዛም ቢሆን ጋዜጣን የሚያነበው እዚህም ቢሆን ጋዜጣን የሚያነበው እዚህ ሆኖ ፎሎ ካደረገ በኋላ ቀጠሮ ሲያዝለት ሊሄድ ይችላል። ብዙ ሀገራት ኮሮናን አያይዘው ቀንሰዋል። እኛ አሁን ባለብን ሁኔታ ያን የሚያክል ኤምባሲ በየቦታው መጠፍጠፍ አስፈላጊ አይደለም። ውጭ ጉዳይ ይቀይረዋል ብዬ አስባለሁ።
ጠቅላይ ሚኒስትሩ ከመስከረም በኋላ የሚመሰረተው መንግስት ይህንን የኤምባሲ ቁጥር ላይቀበል ይችላል ብለዋል። ፕሮፌሰር ካሳሁን ብርሃኑ በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት አስተማሪና ተመራማሪ ናቸው። ስለ ጠቅላይ ሚኒስትር አብይ ምክረ ሀሳብ እንዲህ ይላሉ።
ትክክለኛ እርምጃ ነው ብዬ ነው የማስበው ይሄ ተግባራዊ ከሆነ። ምክንያቱም እንደ ኢትዮጵያ ላለች በማደግ ላይ የምትገኝ ሀገር በየሀገሩ ኤምባሲዎችን መክፈትና ዲፕሎማቶችን ማስቀመጥ ከፍተኛ ወጪ ያስከትላል። ይሄ ወጪ የሚከናወነው ደግሞ ሙሉ በሙሉ ከደሞዝ፣ ከቤት ኪራይ፣ ከጥቅማ ጥቅም፣ ከዛ ማስኬጃ አንስቶ በሌሎችም ጉዳዮች በውጭ ምንዛሬ የሚደረግ ወጪን ይጠይቃል። ሁላችንም እንደምናውቀው ሀገሪቱ ከፍተኛ የውጭ ምንዛሬ ተግዳሮት ያለባት ሀገር ነች። በተለያዩ ምክንያቶች እንኳን ኢትዮጵያ ትላልቅ ሀገሮች ለምሳሌ እንደ ካናዳ ያሉ ኤምባሲዎችን በየቦታው አይከፍ እንግዲህ ወደ 60 የሚጠጉ ኤምባሲዎች፣ በርካታ ቁጥር ያላቸው ቆንስላ ጀኔራል ጽሕፈት ቤቶች ነው ኢትዮጵያ ያላት በአሁኑ ጊዜ እና እነዚህ ከፍተኛ እንትን ያስከትላሉ። ስለዚህ ስትራቴጂክ በጂኦግራፊ ሁለትዮሽ ግንኙነት ላይ ዋና ዋና ትኩረት የሚደረግባቸው ሀገሮች በተለይ በአማካይ ቦታ ያሉትን መርጠው ኤምባሲዎች እንዲ አድርጎ አንድ ኤምባሲ ሁለት ሶስት ከዛም በላይ ሀገራትን እንዲሸፍን ማድረጉ በጣም አስፈላጊ ነው። እርግጥ ነው በአሁኑ ጊዜ አንዳንድ ኤምባሲዎች ከአንድ በላይ ሀገራትን ሸፍነው የሚሰሩበትን ሁኔታ እናያለን። ለምሳሌ በምስራቅ አፍሪካ ያሉትን ኤምባሲዎቻችን ሁኔታ ስናይ በዩጋንዳ አለን፣ በኬንያ አለን፣ በሩዋንዳ አለን፣ በኮንጎ አለን፣ በሌሎችም ቦታ ሊኖረን ይችላል። ስለዚህ ይሄ ትንሽ የተጋነነ ይመስለኛል።
ጠቅላይ ሚኒስትሩ ያነሱት እርስዎ እንዳሉት በወጪ አንጻር ነው ጉዳዩን የተመለከቱት እና ይሄ ነገር የዲፕሎማሲ ጫናን አያስከትልም ወይ? ከአንድ ሀገር የዲፕሎማሲ ስራን ወደ ሀገር መመለሱ
ወይ የማቆም ሳይሆን ስራው ይሰራል። ስራ የሚሰራበት ሁኔታ እንግዲህ መንግስት፣ የውጭ ጉዳይ ሚኒስቴር አጥንተው ስራዎች መቆም አለባቸው ማለት አይደለም። እዛው በየሀገሩ በእያንዳንዱ ሀገር ስለተቀመጡም ስራ ይሰራሉ ማለት አይደለም። ስላልተቀመጡም ስራ አይሰራም ማለት አይደለም። ስለዚህ ያካሄዱን ስትራቴጂ ትኩረት ሊያገኙ የሚገባቸውን ሀገሮች አማካይ ጂኦግራፊያዊ አማካይነት ያላቸውን ሀገሮች መጥተው ስራው ሳይጓተት ጫናዎችን ተቋቁሞ ስራ መስራት ያስፈልጋል።
ፕሮፌሰር ካሳሁን እንደ ምሳሌነት ያነሷት ካናዳን ነው። ካናዳ በኢትዮጵያ ኤምባሲ የላትም፣ በናይሮቢ በሚገኘው ኤምባሲዋ ነው ኢትዮጵያን ጨምሮ በሌሎች የምስራቅ አፍሪካ ሀገሮች ያሏትን የዲፕሎማሲ ስራን የምታከናውነው ብለዋል። ሌላው ፕሮፌሰሩ የተናገሩት በአምባሳደርነት ስለሚሾሙት ሰዎች ነው።
ከሁሉም በላይ ደግሞ የሚመደቡ ዲፕሎማቶች በስራ ልምዳቸው፣ በታማኒነታቸው፣ በቁርጠኝነት የሀገራቸውን ጥቅም በተወካይነት ለመስራት መጣጣራቸው ነገር የሀገር ፍቅር ስሜት የተላበሱ መሆናቸውን እያጣሩ ማድረጉ ይሻላል። ዝም ብለው ከአቅማቸው በላይም ሆነ በሌላ ጉዳይ በሆነ ምክንያት የሀገርን ጥቅም በሚፈለገው መጠን ያለማራመድ ነገር ይታያል። አንዳንዱ የችሎታ ማነስ ሊሆን ይችላል፣ አንዳንዱ ደግሞ ሌላ ምክንያት ሊሆን ይችላል። ይሄ ነው ብዬ ዝርዝረው ባልችልም፣ ስለዚህ እኔ ተገቢ እርምጃ ይመስል።
ሌላው ጠቅላይ ሚኒስትር አብይ ስለ ኢትዮጵያ ውጭ ጉዳይ ፖሊሲ ሲናገሩ የጠቀሱት በውጭ ያሉ ኢትዮጵያውያንን በዲፕሎማሲ ውስጥ ስለማካተት ነው። ፕሮፌሰር ካሳሁን ይህም በመላው ዓለም የተለመደ ነው ይላሉ። ኢትዮጵያ በውጭ ዓለም ያሉ ከ60 በላይ ኤምባሲና ቆንስላ ጽህፈት ቤት እንዳላት ጠቅላይ ሚኒስትሩ ጠቅሰዋል። ከዚህም በተለይ ከመስከረም በኋላ የሚቋቋመው መንግስት ይህንን ቁጥር በግማሽ ሊቀንስ ይችላል የሚል አዝማሚያንም አስቀምጧል። በንግግራቸው ፕሮፌሰር ካሳሁንን ይህንን አይነቱን ውሳኔ በዚህ ኢትዮጵያ የዲፕሎማሲ ጫና ውስጥ በገባችበት ወቅት መወሰኑ አግባብ ነው ወይ ብዬ ጠይቄያቸው ነበር።
አንዳንዶቹ ኤምባሲዎች ጫናውንም ሲቀንሱ ለመቀነስ ሲታጠሩ እኮ አልታዩም እስካሁንም ቢሆን። ለምሳሌ በተባበሩት መንግስታት የጸጥታው ምክር ቤትን ሁኔታ በኢትዮጵያ ጉዳይ ላይ አጀንዳ እያስያዘ ስታስቀርብ የነበረችው አንድ ለራሷም አንዳንድ ችግሮች ያሉባት ትንሽ ሀገር እንደ አየርላንድ ያሉ ናቸው። አየርላንድ ኤምባሲ ምን ያደርግ? ይሄ ማለት ግን ከአየርላንድ ጋር ግንኙነት ሙሉ በሙሉ ይቋረጣል ማለት አይደለም። እንግሊዝ ሀገር ያለው ማለትም ለንደን ያለው የኢትዮጵያ ኤምባሲ ይህንን ሸፍኖ ሊሰራ ይችላል። እና አንዳንድ ወስነው አይናቸውን ጨፍነው በንትን ላይ የመጡና እስከዚህ ስትራቴጂክ ጠቀሜታቸው ደግሞ የጎላ ያልሆነው ኤምባሲዎች መዝጋት ይቻላል ሲባል ግን ግንኙነት ሙሉ በሙሉ ይቋረጣል ማለት አይደለም።
የጠቅላይ ሚኒስትሩ የሰኞው ንግግር በኬንያ ባሉት የመገናኛ ብዙሀን መነጋገሪያ ሆኖ ነው የሰነበተው። የኬንያ ዴይሊ ኔሽን እና ሌሎች የዜና አውታሮች ጉዳዩን በስፋት የዘገቡ ሲሆኑ መለስ ዓለም በኬንያ የኢትዮጵያ አምባሳደር የጠቅላይ ሚኒስትር አብይ ንግግር አለአግባብ ተተርጉመዋል፣ በኬንያ ያለው የኢትዮጵያ ኤምባሲ አይዘጋም ብለው ምላሽ ሰጥተዋቸዋል። ለአሜሪካ ድምፅ ገልሞ ዳዊት አዳማ።
ዘጋቢያችን ገልሞ ዳዊትን እናመሰግናለን። በሚያዝያ ወር በተደረገው ካፕ ኦፍ ኤክሰለንስ የቡና ጣዕም ውድድር ላይ ያሸነፉ ከ30 በላይ የቡና ናሙናዎች በትላንትናው ዕለት ለዓለም ገበያ ቀርበው በጨረታ ተሸጠዋል። በአማካኝ ከገዢዎች በቀረበው ዋጋ በክብር ወሰንነት ሊጠቀስ እንደሚችል የውድድሩ አስተባባሪና የዩናይትድ ስቴትስ የልማት ተራድኦ አቅም ግንባታ ከፍተኛ ኃላፊ ቅድስት ሙልጌታ ለአሜሪካ ድምጽ ተናግረዋል። ሀብታሙ ስዩም ስለ ጨረታው በመቀጠል ይነግረናል።
ካፕ ኦፍ ኤክሰለንስ በዓለም ላይ ታዋቂ የሆነ ኢትዮጵያ ውስጥም በቅርብ ዓመታት ውስጥ በጎ ተጽዕኖውን እየጨመረ የመጣ የቡና ጣዕም ውድድር ነው። ከጥቂቱ ወራት በፊት በተደረገ ውድድር ከ1800 በላይ ቡና አብቃይ ኢትዮጵያውያን የምርቶቻቸውን ናሙና በዳኞች ፊት አቅርበው ተፎካክረዋል።
አምራቾቹን ከገዢዎች ጋር ማገናኘት፣ የኢትዮጵያ ቡና ፕሮሞት ማድረግ፣ ርካሽ ዋጋ ከሚሸጥበት ደግሞ በጣም ትልቅ ዋጋ እንዲሸጥ ሪብራንድ ማድረግ ነው ትልቁ ጥቅሙ።
ቅድስት ሙልጌታ በዩናይትድ ስቴትስ ዓለም አቀፍ ተራድኦ ዩኤስኤድ የአቅም ግንባታ ዘርፍ ከፍተኛ ኃላፊና የውድድሩ አስተባባሪ ናቸው። በሚያዝያ ወር በተደረገውና በተወዳዳሪ ናሙናዎች ብዛት ክብረ ወሰን እንደሰበረ በተነገረለት ውድድር አሸናፊ የሆኑ ናሙናዎች በትናንትናው ዕለት በዓለም አቀፍ ገበያ ጨረታ ላይ እንደዋሉ ነግረውናል። የጨረታውን መንፈስም እንዲያስረዳሉ።
እንግዲህ ሰላሳዎቹን ቡናዎች የተለያየ ዋጋ ነው ያላቸው። እኛ እንግዲህ ከ1-30 ብለን ራንክ ብናረጋቸው ገዢዎች በመጀመሪያ ሳምፕል ስለሚላክላቸው ራሳቸው ቀምሰው ነው የሚሰጡት ዋጋና የተለያየ ዋጋ ነው ያገኙት። ትልቅ የምንለው አንደኛ የወጣው ቡና በፓውንድ $150 ተሽጧል። ግን በአጠቃላይ ቡናዎቹ የኢትዮጵያ የዓለም ሪከርድ የሰበረችው በአጠቃላይ በአቨሬጅ 32.12 በፓውንድ ተሽጧል። ይሄ ለካፕ ኦፍ ኤክሰለንስ የመጀመሪያ ሪከርድ ነው።
ለዘጠኝ ሰዓታት ያክል በጋለ ሁኔታ እንደተካሄደ በተነገረለት ጨረታ ላይ በኢትዮጵያ ምድር የበቀሉትን የቡና ናሙናዎች በእጃቸው ለማስገባት በአጠቃላይ 188 ተጫራቾች ተፎካክረዋል። 30 ናሙናዎችም ከ1.8 ሚሊዮን ዶላር ወይም ከ70 ሚሊዮን ብር በላይ በሆነ ዋጋ ተሽጠዋል። የውድድሩ አስተባባሪ ቅድስት ሙልጌታ የዘንድሮውን ጨረታ ከባለፈው ዓመት ጋር እንዲያነጻጽሩታል።
ባለፈው ዓመት እንግዲህ ትልቅ ዋጋ የሸጥ ነው እንደምታስታውሱት $185 በፓውንድ ነው አንደኛ የወጣውን ቡና የሸጥ ነው። እሱ ትልቅ የተሸጠበት ምክንያት አንደኛ የወጣው ያቀረበው ቡና ወደ 9 ኬሻ ነበረ። አሁን ግን 150 የተሸጥ ነው ቡና ወደ 19 ኬሻ ነው የቀረበው። እና በስፔሻሊቲ ማርኬት ደግሞ የቡና መጠን ሲበዛ ሁልጊዜ ዋጋ ይቀንሳል። ትንንሽ ሎቶች ናቸው የተሻለ ዋጋ የሚያገኙት እና በአጠቃላይ ስናየው የባለፈው ያገኘነው ብር 1.6 ሚሊዮን ዶላር ነው። አሁን መጠኑ 1.8 ሚሊዮን ዶላር አግኝተናል። አሁን ባለው ከኮቪድ በኋላ ባለው ኢኮኖሚ ይሄን ያህል መሸጣችን በጣም ትልቅ ውጤት ነው ያገኘነው። በአቨሬጅ ደግሞ ባለፈው አመት የሸጥነው 28 ዶላር ነው ለሁሉም ሎቶች የተከፈለው አማካይ ዋጋ። በዚህ አመት 32.12 ደርሷል። ሌላው ትልቁ በዚህ አመት ያገኘነው እኛም ደስ ያለን ነገር ምንድነው፣ ባለፈው አመት ወደ 5-6 ሎቶች በጣም ትልልቅ ዋጋ አግኝተዋል። የተቀረው ግን ብዙ አስደሳች ነበር የሚቀርበው ዋጋ። በዚህ አመት ሁሉም ሎቶች በጣም ጥሩ ዋጋ ነው ያገኙት። ከ18 ዶላር በፓውንድ በታች የተሸጠ ሎት የለም። ይሄም አንድ ለውጥ ነው ለዚህ አመት።
በዚህ ጨረታ ላይ ከፍተኛ ዋጋ የተሰጠው ከሲዳማ ዞን በመጡት አርሶ አደር ታምሩ ታደሰ ተሰማ የቀረበው ቡና ሲሆን፣ ሳዛ እና ኒንጊቦ የተባሉ ሁለት የጃፓን ድርጅቶች ደግሞ በፓውንድ ከ140 እስከ 150 ዶላር በመክፈል የግላቸው አድርገውታል። ሌላው ከሲዳማ የመጣው በደዋኖች የቡና አምራቾች ማህበር የቀረበው ናሙና ሁለተኛ ደረጃን ሲይዝ፣ ከምስራቅ ጉጂ ኦሮሚያ የመጡት አርሶ አደር ተስፋዬ በቀለ ያቀረቧቸው ናሙናዎች ደግሞ ሶስተኛ ደረጃን ይዘዋል። የጃፓን፣ እንግሊዝና ሳውዲ አረቢያ ገዢዎች እነዚህ ናሙናዎች ለመግዛት ቀንቷቸዋል። በአጠቃላይ ከ33 ሀገራት የመጡ ተጫራቾች በጨረታው እንደተሳተፉም ታውቋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ ጋቢና ቪኦኤ ነው። ወደ ተከታዩ ዘገባ እንለፍ። ባለፈው አመት ግንቦት ወር ላይ በሚኒያፖሊስ ግዛት በፖሊስ እጅ ውስጥ እንዳለ የተገደለው የጆርጅ ፍሎይድ ሞት ለዘመናት በኖረው ዘረኝነት ዙሪያ የሚደረጉ ውይይቶችና ዘረኝነትን ለመዋጋት የሚደረጉ ጥረቶችን እንደ አዲስ ቀስቅሷል። በአሜሪካ ሀገር የሚኖሩ 130 ኢትዮጵያውያንን በጥቁሮች ላይ የሚደርስ የዘር ጭቆናን ለማስቆም ብቸኛ መፍትሄው በኢኮኖሚ ራስን መቻል ነው በሚል ብላክ ኢኮኖሚ ኤክሰለንስ የተሰኘ ድርጅት አቋቁመዋል። ድርጅቱ የመጀመሪያ ሙከራ ስራውን በኢትዮጵያ ለመጀመር ፐርፐስ ብላክ ኢትዮጵያ የሚል ድርጅት የከፈተ ሲሆን የግብርና ውጤቶችን በቀጥታ ከተጠቃሚው ጋር የሚያገናኝ የዲጂታል ኢኮኖሚ መረብ እንዲሁም ከ1000 በላይ ችርቻሮ መሸጫ ሱፐርማርኬቶችን ለመገንባት እየተንቀሳቀሰ ሲሆን ከ100000 በላይ ለሚሆኑ ወጣቶችም የስራ እድል ይፈጥራል። ስመኝሽ የቆየ ከፕሮጀክቱ ስራ አስፈጻሚ የቀድሞው የዩኒቲ ዩኒቨርሲቲ ባለቤት ዶክተር ፍስሐ ሸቱ ጋር ቆይታ አድርጋለች። ቀጥሎ ይቀርባል።
እንግዲህ ዶክተር ፍስሐ ሸቱ የሚለው ስም ሲነሳ ሰው በቅድሚያ የሚያስታውሰው ዩኒቲ ዩኒቨርሲቲን ነው። ምን ያክል አመት ሆነ ከዩኒቲ ጋር ከተለያያችሁ?
ከዩኒቲ ጋር ከተለያየን በአጠቃላይ 14 አመት ሆነኝ ማለት ነው። ዳስቢነዋል
14 አመት ረጅም ጊዜ ነው። ግን እንደው መለስ ብለህ ዩኒቲን ስታስብ መቼም እንደ ስኬት የሚያስደስትህና ደግሞ አንዳንድ ጊዜ የሚያስቆጭህም ነገር ያለ ይመስለኛል። እና ዩኒቲ ልብ ውስጥ ጥሎት የሄደው ነገር ምን ይመስላል?
ዩኒቲ እንግዲህ እንዳልሽው ብዙ የሚያስደስትም የሚያስቆጭም ነገር አለው። የሚያስደስተው ነገር የከፍተኛ ትምህርት እንግዲህ ታሪክ ሰርቶ ማለፉ፣ ፈርቀዳጅ መሆኑ፣ ብዙ አዳዲስ ነገሮችን መጀመሩ፣ በኢትዮጵያ በከፍተኛ ትምህርት ላይ የራሱን አሻራም እየጣለ ተቋም ነው እና በዛ ሂደት ውስጥ በትምህርትም ብቻ ሳይሆን በተለያዩ ፕሮጀክቶችም የባደረገው አስተዋጽኦ የሚያስደስት ነገር ነው ያለው። የሚያስቆጭ ነገር የሚባለው እንግዲህ ዩኒቲ ያው በጣም ብዙ ነገሮችን የጀመርንበት ነገር ነበር። ዛሬ ያው ዲጂታል ኢኮኖሚ ባልተባለበት ገና ባልታወቀበት ዘመን የዛሬ 17 አመት ዲጂታል ኢትዮጵያ ብሎ ብዙ ከቴክኖሎጂ ጋር የተገናኙ ኢኒሼቲቮች የተጀመረበት የዲስታንስ በተለይ የቨርቹዋል ኤጁኬሽን በኦንላይን የዛሬ 17 አመት የጀመረ ተቋም፣ ኢኮሜርስን የጀመረ ተቋም ነው። በአጠቃላይ የሴቶች ፓን አፍሪካን ዩኒቨርሲቲ፣ ሌሎችም ብዙ ኢኒሼቲቮች ነበሩት እና እነሱ እውን ሆኖ ቢኖር ኖሮ ዛሬ የት በደረስ ነበር የሚለው ቁጭት ነው እንግዲህ በእኛ በኩል ያለው።
ግን ደግሞ አሁን ከ14 አመት በኋላ እንደገና ወደ ኢትዮጵያ ተመልሰህ ብላክ ኢኮኖሚ ኤክሰለንስ የተሰኘ ዓለም አቀፍ ገጽታ ያለው አዲስ ፕሮጀክት ይዘህ ነው ወደ ሀገር ቤት የተመለስከው እና በተለይ ደግሞ በጥቁሮች ህዝቦች ላይ የሚደርሰው የዘር መድሎ የወለደው ሀሳብ እንደሆነ ከድረ ገጻችሁ ላይ አይቻለሁ እና እስኪ ስለ አጀማመሩ እና ስለ አላማው ጥቂት በለን።
ይሄ ያው አሜሪካን ስትኖሪ ታውቂዋለሽ፣ ጥቁሮች በአጠቃላይ ገጽታ አሜሪካ ውስጥ ያለው። ከዛም ባሻገር ደግሞ ጥቁር መሆን ብቻ ሳይሆን እንደ ኢሚግራንትም ከውጭ የመጣም ጥቁር መሆን በእኛ ላይም ያለውን ተጽዕኖ፣ በአጠቃላይ ጥቁሮች የሚደርስባቸውን የኢኮኖሚ መገለል፣ አሁን ራሱ በኮቪድ ጋር በተገናኘ ጥቁሮች ምን ያህል በኮቪድ ከነጮች በጣም በባሰ 3-4 እጥፍ በባሰ ሁኔታ እንዴት ኢምፓክትድ እንደሆነ ሁላችሁም የምታውቁት ነው። በአጠቃላይ የጥቁሩ ማህበረሰብ በኢኮኖሚ መገለል እስከ መቼ ነው የሚቆየው? ከዛም ባሻገር ደግሞ በዓለም ላይ ያለው በኢኮኖሚ ዙሪያ ላይ ያለው የተጽዕኖ ፈጣሪነት፣ ከዛም አልፎ ደግሞ ዘረኛቱም መከበሩም ራሱ ይሄ በአጠቃላይ መቼ ነው የሚቀየረው? መቼ ነው እኛ ጥቁሮች በኢኮኖሚ ሪሊ ከሌላው እንደሌላው ማህበረሰብ ትክክለኛ የሚገባንን ቦታ ድርሻችንን ልንይዝ የሚችለው የሚለው ቁጭት የወለደው ነው። እና ለዘመናት ሲከባለል የመጣው ሂደት በአጠቃላይ ጥቁር ህዝቦችን ችግር ለመፍታት የሚካሄድበት ፖለቲካዊ አካሄድ የትም አላደረሰን። ይልቅ ኢኮኖሚ ላይ ፎከስ አድርገን በኢኮኖሚ ላይ ብንሰራ ሞር ውጤታማ መሆን እንችላለን። ከዛ ማሻገር ደግሞ እኛ ጥቁሮች ሪሊ የቪክቲም ሜንታሊቲ ይዘን ሁሌ በቃ ተበዳይነን እና መካስ አለብን የሚለው ሂደት እሱም የትም አያደርሰንም። ስለዚህ ይልቅ ራዘር እርስ በራሳችን ውስጣችን ወደ ውስጥ በመመልከት ልንሰራ የምንችላቸው ነገሮች ምንድን ናቸው? ከዛ ባሻገር ደግሞ ያው ለዘመናት በደረሰብን ተጽዕኖ የሳይኮሎጂካል የአመለካከት የስነ ልቦና ጫና ምክንያት ጥቁሮች በአጠቃላይ ድህነትን ማክሰብ አድርገነዋል። ድሃ ነን የሚለው በቃ ድሃዎች ናቸው የላቸውም የሚለው ኮንሰፕት አመለካከት ሪሊ ሰርጾ በቃ ሁሉ ነገር ሲመጣ እኛ የለንም የሚለው አይነት አመለካከት መጥቷል። እና ድህነትን ልንቀበሉ አይገባም። በእኛ መከራከሪያ ነጥባችን ጥቁሮች ድሃ አይደለም። አሜሪካ ውስጥ ብቻ ወደ 1 ትሪሊዮን ዶላር ስፔንድ የሚያደርግ ኮሚኒቲ ነው። በዓለም ዙሪያ ደግሞ የጥቁር ኢኮኖሚ ቢሰባሰብ በዓለም ውስጥ ቶፕ 10 ከሚባሉ ኢኮኖሚዎች ውስጥ የሚሆነው ነው። እና ያ በዛ ላይ ደግሞ 1.3 ቢሊዮን ጥቁር ህዝብ ቀላል ህዝብ አይደለም። ያለን ሪሶርስ አፍሪካንም በምንመለከትበት ጊዜ ከማናቸውም የሚሻል እንጂ ከማን የሚያነሰ ሪሶርስ አይደለም ያለን። እና ይህን ሁሉ ይዘን ይልቅ የድህነትን አክሴፕት አድርገን ከምንቀበል አማራጮችን ፈጥረን ለውጥን ማምጣት እንችላለን የሚለው ሀሳብ ነው ብላክ ኢኮኖሚክ ስለን ሲወለደው። በግብ ደረጃ 4 ግቦችን አስቀምጦ ወደ ተግባር የገባ እንቅስቃሴ ነው። እና 4 ግቦች በሚቀጥሉት 15 ዓመታት 1 ቢሊዮን ጥቁር ህዝቦችን ኢምፓክት የሚያደርጉ ፕሮጀክቶችን መዘርጋት፣ በሚቀጥለው 10 ዓመት ውስጥ 1 ሚሊዮን ብላክ ሚሊዮነሮችን መፍጠር፣ በሚቀጥሉት 15 ዓመታት ውስጥ 1.5 ትሪሊዮን ያለው የጋራ ሀብት የጥቁር ሀብቶችን መፍጠር፣ ከዛም ባሻገር ደግሞ በዓለም ትልቁ የሆነን የጥቁሮች ሚዲያ ኦርጋናይዜሽን በሚቀጥሉት 10 ዓመታት ውስጥ ማቋቋም ናቸው። እና እነዚህን ለመስራት የተቋቋመው ብላክ ኢኮኖሚክ ስለንስ
ይህንን ትልቅ አላማ እንዳልከው በዓለም ዙሪያ ያሉ ጥቁር ህዝቦችን የሚነካ ፕሮጀክት ነው። ግን አውረዳችሁ ደግሞ ኢትዮጵያ ውስጥ ለመጀመር ነው የተነሳችሁት እና ፐርፐዝ ብላክ ኢትዮጵያ ብለህ ቅድም የጠቀስከውን ፕሮጀክት ለመጀመር ነው ወደ ኢትዮጵያ የሄድከው። በዋናነት ደግሞ የገጠሩን ክፍል የገበሬው ላይ የሚያተኮረ ፕሮጀክትን የያዛችሁት እና እንዴት ነው ኢትዮጵያን የመረጣችሁት?
ኢትዮጵያ ላይ እንቅስቃሴውን እንጀምር ስንል የራሱ ቅድም ከነገርኩሽ ነጥቦች ጋር የተገናኘ ነው። እና አንዱ ትልቁ ግላዘባችን በምንሰራቸው ፕሮጀክቶች ውስጥ በሚቀጥሉት 15 ዓመታት 1 ቢሊዮን ጥቁሩን ህዝብ ኢምፓክት ማድረግ አለብን ብለን የተነሳ ነው አይደለም። አብዛኛው ጥቁር ህዝብ የሚኖረው አፍሪካ ነው። አፍሪካ ውስጥ ገጠር ውስጥ ነው አይደለም። እና 70-75% የሚኖረው የጥቁር ህዝብ በአጠቃላይ በአፍሪካ ገጠር ውስጥ የሚኖር ስለሆነ ይህንን ሂደት ወደድንም ጠላንም እኛ ይህንን ግብ እንምታ ብለን ከተነሳ መጀመሪያችን የሚሆነው አፍሪካ ውስጥ ያለው ገጠር ማህበረሰብ ነው ማለት ነው። ስለዚህ ግብርናና ከግብርና ጋር በተገናኘ ግንኙነት ያለውን ማህበረሰብ የሚሆነው ማለት ነው። ስለዚህ ሳንወድ በግዳችን ባስቀመጥነው ግብ መሰረት ወደ አፍሪካ ገባን። አፍሪካ ከገባን በኋላ እንግዲህ ያው ሞዴላችን እኛ ቴክኖሎጂ ብዙ ጊዜ ሰዎችን እንግዲህ ፐርፐስ ብላክ ኢኮኖሚክ ኤክሰለንስ ና ኢኮሜርስ ብሎክች ያስባሉ። እኛ እንግዲህ አብዛኛውን የገጠሩ ማህበረሰብ ካፒታል ብለን ከሆነ ኢኮሜርሱ ብቻውን ምንም ውጤት እንደማያመጣ ስለምናቅ የአንድ ሙሉ በሙሉ ወጥ የሆነ ሞዴል የዘረጋ ነው። ከገበሬዎች ተነስቶ ገበሬዎች የሚያመርቱትን ምርት ተቀብሎ ያንን ቫሊዩ አድ አድርጎ እንደገና ለኮንሱመር ለሸማች በሚቀርብበት ሂደት ውስጥ በሚድልሜንን በማስወገድ በኢኮሜርስ እና በኖርማል ዲስትሪቢሽን ቻነል ልክ አሁን አማዞን እና ሆልፉድ እንደሚያደርገው ማለት ነው። በእነዚህ አይነት ቻነል ለኮንሱመሩ በማቅረብ በዚህ ሂደት ውስጥ ገበሬውን ኢምፓክት ማድረግ፣ በሚፈጠሩት የስራ ድልስ ወጣቶችን ኢምፓክት ማድረግ፣ ከዛ ደግሞ አብዛኛውን ኮንሱመር ማህበረሰብ የሚጠቅም ሞዴል ይዘን የመጣ ነው እና አፍሪካ ውስጥ ከሄድን የት ነው መግባት ያለብን የሚለው ብዙ ክርክር ነበር። በእንግዲህ አብረን ይህን እንቅስቃሴ በጀመርነውና ይሰራን ባለነው መካከል እና ኢትዮጵያ ውስጥ የሰላም ጉዳይ ብዙ አንዳንድ ችግሮች ነበሩ እና ኢትዮጵያ ውስጥ ለመግባት አስቸጋሪ ነው፣ ለምን ሌሎች አፍሪካ ሀገሮች ውስጥ አንሄድም የሚል አንድ ሀሳብ ነበር፣ ግሩፕ ነበር። ሌላኛው ግን ግሩፕ ደግሞ ይሄ ታሪካዊ ሂደት ነው፣ ምንም ማለን ምንም ይህ የጥቁር ሕዝብን ጣፋንታ የጥቁር ሕዝብን ክብር የማስመለስ የጥቁር ሕዝብን በኢኮኖሚ እንደገና መልሶ በዓለም ላይ ተጽዕኖ ፈጣሪነት ለማምጣት የሚደረግ የታሪክ አጋጣሚና ሂደት ክስተት አሳልፈን ለማንም መስጠት አይገባም። ይሄ እኛ ኢትዮጵያውያንን ሴትል የጀመርነው በቅድሚያ ሀገራችንን ሞክረውና እዛ ማይሳካ ከሆነ ወደፊት ሂደት የምናየሆናል። ነገር ግን በእኛ እምነት ከኢትዮጵያ በላይ ይህንን የታሪክ አጋጣሚ ለማንም አሳልፈን መስጠት አይፈለግብንም። ጊዜ መጨረሻ ላይ ይህን የታሪክ አጋጣሚ ለሌላ ሀገር ላለማሳለፍ ብለን ወደ ኢትዮጵያ ይዘን የገባ ነው ፕሮጀክቱ።
የዚህ ስብስብ ሁላችሁም ኢትዮጵያውያኖች ናችሁ? ምናልባት የሌሎች ሀገሮች ድምጽ ነበረበት?
ኢትዮጵያውያን ወደ 135 የምንጠጋ ኢትዮጵያውያን በዚህ ድርጅት ውስጥ የተንቀሳቀስን ነው ያለ ነው። ከዛ ባሻገር ደግሞ ፐርፐዝ ብላክ ኢትዮጵያን ይዘን ስንገባ ወደዚህ ወደ ኢትዮጵያ 108 የሚጠጉ ሙሉ በሙሉ ኢትዮጵያውያን ፋውንደሮች ናቸው የፐርፐዝ ብላክ ኢትዮጵያን የሚያቋቁሙ።
ስመኝሽ የቆየና እንግዳዋ እናመሰግናለን። አድማጮቻችን፣ ይሄ ቃለ መጠይቅ አልተጠናቀቀም። በሰኞው ምሽት ሁለተኛውን ክፍል ይዘን እንመለሳለን። የአዲሱ ትውልድ አርብ ምሽት ዝግጅታችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ ገጻችን በአማሪክ ላይ ለጋቢና ቤ እያላችሁ አድርሱን። በትዊተርም እንዲሁ ሃሽታግ ጋቢና ቤን በመጠቀም ታደርሱን ትችላላችሁ። 2022276379 በሚለው የስልክ መስመር ላይ በዋትሳፕ በመደወል ወይም በድምፅ ልታደርሱን ትችላላችሁ መልእክታችሁን። ስናስተናግዳችሁ ያመሸነው ሰለሞን አባተ በፕሮግራም አርቶት፣ ኤልያስ አስማረ በቅንብሩ፣ እንዲሁም እኔ ኤደን ገረመው በመስተንግዶ ነበር። ከጀመርነው ሙዚቃ ጋር እንተዋችኋለን። ሰናይ ምሽት።